voice of America.
ኢትዮጵያ ውስጥ የአንድ ብሔር ተወላጅ ናቸው በሚባሉ ዜጎች ላይ በተነጣጠረ ጥቃት ቁጥራቸው ለጊዜው በውል ያልታወቀ ሰዎች መገደላቸውን ከጥቃቱ የተረፉ ነዋሪዎች ለአሜሪካ ድምጽ ገልጸዋል። በሌላ በኩል ጥቃቱ የተፈጸመው የአንድ ብሔር አባላት ናቸው በሚባሉ ሰዎች ላይ በማነጣጠር ቢሆንም ህብረተሰቡ የተጋባና የተዋለደ በመሆኑ ተጎጂ ከሆኑት ውስጥ የተለያዩ ብሔሮችና ጎሳዎች ሰዎችም እንዳሉበት ነዋሪዎችና አንድ የዞን አስተዳዳሪም ተናግረዋል። ባለፈው ሰኞ ሰኔ 22 2012 ዓ.ም ተመረጥ ምሽት ላይ አዲስ አበባ ውስጥ ገላን የመኖሪያ ኮንዶሚኒየም አካባቢ ባልታወቁ ሰዎች የተገደለውን የኦሮሚኛ ድምጻዊ ሐጫሉ ሁንዴሳን ሞት ተከትሎ በተለያዩ የኦሮሚያ ክልል ከተሞች የተፈጸሙ ግድያዎች፣ አካል ማጉደል፣ ዘረፋ፣ የህዝብና የግል ንብረት ማቃጠል፣ ማውደም መስተዋሉንም ተጎጂዎችና የአይን እማኝ መሆናቸውን የተናገሩ ለአሜሪካ ድምጽ ገልጸዋል። አንዳንዶቹ ግድያዎች በደቦ የተፈጸሙ ሲሆኑ አንዳንዶቹ ግን በሰለጠኑ አልሞ ተኳሽ ታጣቂዎች የተፈጸሙ መሆናቸውንም ነዋሪዎቹ ተናግረዋል። ቤተሰቦቻቸው ፊት ለፊታቸው እንደተገደሉባቸው የሚናገሩ፣ ንብረቶቻቸው እንደተቃጠሉባቸውና ያለመጠለያ መቅረታቸውን የሚገልጹ፣ በተለያዩ ከተሞች የሚገኙ ቁጥራቸው ወደ 20 የሚጠጋ ሰዎችን ያነጋገርን ሲሆን ለዛሬ በአርሲ ዞን ዶዶታ ወረዳ ኤራ ከተማና አካባቢው የሚገኙ ከጥቃት ከተረፉት መካከል የተወሰኑትን እናስደምጣቸዋለን። በሌላ በኩል የአርሲ ዞን ዋና አስተዳዳሪ አቶ ጀማል አልዩ እርሳቸው ከሚያስተዳድሯቸው 25 ወረዳዎች በስድስቱ በተፈጸሙ ግድያ የተቀላቀለባቸው ጥቃቶች የ34 ሰዎች ህይወት ማለፉን ገልጸዋል። ድርጊቱ በአካባቢው ከነበረው ፖሊስ አቅም በላይ እንደነበርና የጸጥታ አባል ጭምር መገደሉንም አረጋግጠዋል። የኦሮሚያ መንግስትና የጠቅላይ ሚኒስትሩ ጽህፈት ቤት በተለያዩ ከተሞች ጥቃቶቹ መፈጸማቸውን አረጋግጠዋል። ድርጊቱ የተፈጸመው በሁለት ብሔሮች መካከል የተካረረ ጸብና ግጭት በመቀስቀስ ኢትዮጵያን ለማፍረስ አላማቸው ባደረጉ አካላት ነው ሲሉም ከግጭቱ ጀርባ ሌሎች ቡድኖች አሉ ሲሉ ከሰዋል። መንግስት ይህንን በአስቸኳይ በመረዳት የፌዴራል ፖሊስና የመከላከያ ሰራዊት አባላቱን ከክልል የጸጥታ ጥበቃ አባላት ጋር በማዋቀር የመከላከል ስራ በመስራቱ የባሰ ጥቃትና ጉዳትም እንዳይደርስ መከላከሉን የመንግስት መግለጫ አመልክቷል። የኦሮሚያ ክልል ምክትል ፖሊስ ኮሚሽነር ግርማ ገላን እስካሁን የ145 ሲቪሎችና የ11 የጸጥታ ኃይሎችን ጨምሮ የ156 ዜጎች ህይወት መጥፋቱን አረጋግጠዋል። የአዲስ አበባ ፖሊስ ኮሚሽነር ጌቱ አርጋው ደግሞ ከተማይቱ ውስጥ 2 የጸጥታ አባላትና 8 ሲቪሎችን ጨምሮ 10 ሰዎች በሁከቱ መገደላቸውን ተናግረዋል። ከመንግስት የተገኘው መረጃ በአጠቃላይ 166 ሰዎች በቦምብ፣ በጥይት፣ በድንጋይና በመሳሰሉት ጥቃቶች ህይወታቸው ማለፉን ይጠቁማል። በዚህ ድርጊት በተለያየ መልኩ ተሳታፊ ናቸው የተባሉ ወደ 2000 የሚጠጉ ሰዎች መታሰራቸውንም መንግስት አስታውቋል። ጽዮን ግርማ ለተከታታይ ቀናት የተለያዩ ሰዎችን በማነጋገር ያጠናቀረችውን ዘገባ ቀጥሎ ታስደምጠናለች።
አቶ ደረጀ በአርሲ ዞን ከአዳማ ከተማ 26 ኪሎ ሜትር ርቀት ላይ በመትገኘው ዴራ ከተማ ነዋሪ ናቸው። እርሳቸውና ያነጋገርናቸው ሰዎች እንደሚሉት ሰኞ ሰኔ 22 ምሽት አርቲስት ሐጫሉ ሁንዴሳ መገደሉ ከተሰማ ከእኩለ ሌሊት በኋላ የተቃውሞ ጩኸት እንደሰሙ ነው። ከዚያም ከሌሊቱ 9 ሰዓት ግድም ጀምሮ እስከ ጧት ድረስ ለሰዓታት ድንጋይ፣ ዱላና ድምጽ የሌለው የስለት መሳሪያ እንዲሁም ትጥቅ የታጠቁ ቁጥራቸው የበዛ ሰዎች ጥቃት መፈጸማቸውን ነው። አቶ ደረጀ በዚህ ጥቃት የ28 ዓመት ልጃቸው እንደተገደለባቸው ለአሜሪካ ድምጽ ተናግረዋል።
ደረሰብኝ ልጄ አስተምሬ አለናት ያሳደግኳቸውን ልጄ በ2010 ተመርቆ ስራ ይዞ በ21 ሰኞ ለታ እኔን ሊጠይቅ ይመጣል። ባህሪው ከንጋቱ 3 ሰዓት ላይ በሺ የሚቆጥ እንዳለ ፍስስ ብለው ቤቴን ግንቤን ሁላ ወረው ቤቴን አቃጥለው ልጄ በጀርባ ወጣሁት። ልጄ እኔ ልምታ ከምትሞት ብዬ በጀርባ ወጣ። ሰው ቤት ገብቶ ጎትተው አወጥተው ህዝብ መሀል አወጥተው መንግስት ሰራተኛ እኔ ከማንኛውም ፖለቲካ ገበሬ ነበርኩኝ። ከገጠር መጥቼ ነው ስሬ ከሚባለው ወረዳ ቤት ሰርቼ ልጆቼን ለማስተማር ብዬ ነው የገባሁት። ሲያስተምሬ ልጆቼን ለቁም ነገር አብቅቼ እኔ ልጆች ቀና ብለው ሰው የሚያዩ አይደሉም። ከማንኛውም ፖለቲካ በትምህርታቸው ጎበዝ ናቸው። በኢንጂነሪንግነት ተመርቁ ስራም ከያዘ በኋላ ቤቴን በሞላ አቃጠሉ። እናንተም እንዳባትም ሞኝ ያሳደግኩትን ልጄን ይጦረኛል፣ ይቀብረኛል ያልኩትን ልጄን አድርገው ወላድ ፍረደኝ መንግስት ያለህ ብጮህም ምንም ነገር ቤቴን እንደገና የቀረውን እሱንም መጨረስ ነው። ይሄ አማራ ምን ያደርጋል? እዚህ በእኛ ክልል ውስጥ ምን ያደርጋል? ከሌላ ሀገር መጥቶ ብለው ቤቴን ሲቀጠቀጡ እንደገና ፖሊስ ተደውሎ ነው ከበው ይዘውኝ ለነፍሴ አውጥተው ቤተ ክርስቲያን ቅጥር ግቢ ውስጥ የከተቱ። እንኳን እኔ አባትና እናቴን ተወልደው ያደጉት እዚሁ ነው፣ ኦሮሚያ ክልል ውስጥ በስሬ ወረዳ ላይ ነው ተወልደው ያደጉት። እናት አባቴ ማያቴን እኔ አላውቅም።
ስንት ልጆች ነው ያሉት?
ያሉኝ ልጆች ወደ 8 ቤተሰብ ነው ይዤ።
እድሜው ስንት ነበር ልጆት?
እድሜው 28 አመቱ።
ማን ነው ስሙ?
መርሻ ደረጀ የፍረደኝ። እናት ሞታለች። እናታቸው ታማ ሞታለች። ሰባተኛ ክፍል ተማሪ ሆኖ ነው እናትየዋ የሞተችው። ከዛ ወዲህ ለእነሱ ስል ነው እነሱን ለማስተማር ስል ነው ወደ ከተማ ጠጋ ያልኩ። እንደዛ ነው። እኔ አሁን በቤተ ክርስቲያን ውስጥ ነው ያለ ንብረቴ በኩላ ተቃጥሏል። ያለው አልቆ ልጄን ይዤ በተሰደድኩኝ እና የትም በኖርኩኝ ይጦረኛል ብዬ ያስተማርኩትን ያለ ቅርሴን ጨርሼ ያስተማርኩትን ልጄ አለኝ ምለውን ልጄን እዛ ሬሳው ራሱ ምንም ነገር ተመርምር ሆስፒታል ድረስ ሄዶ ተመርምሮ ራጆ አለ፣ ውጤቱ አለ። ፍላዴ ፍረደኝ። የመንግስት ያለ ኢትዮጵያ አምላክ ይፋረድ፣ ፍላዴ ይፋረድ። ያየኝ ፍረደኝ።
አቶ ደረጀ የ28 ዓመት ልጃቸው መርሻ ደረጀ የተገደለበት ሁኔታ እጅግ አሰቃቂ መሆኑን የገለጹ ሲሆን፣ ሌላው በዚሁ በዴራ ከተማ አቶ መረድ አናጋው የተባሉ አባቱ ፊት ለፊቱ እንደተገደሉበትና እርሱም አካል ላይ ጉዳት እንደደረሰ የሚገልጸው የ10ኛ ክፍል ተማሪ ይህ ጥቃት የደረሰብን በምን ኃጢአታችን እንደሆነ አላውቅም ይላል።
የነጋጋ አካባቢ መጡ። ወደኛ አካባቢ በር ምናምን ታጀነሩ። በቃ ውጣ አማራ ውጣ፣ ከቤት ውጣ እያሉ በር መጡ። ከዛ አባቴ ጋከድና ስለነበረ አብሯቸውን አይመሰሩት አሉ። የህግ ባለሙያ ደወለ። የሰው ቤት እየተቃጠለ ነው፣ አልታዘዝንም። ሰው ሲሞት እየሞተ ሰው እየሞተ መች የሚታዘዙ? አልታዘዝንም አሉ። ከዛ ያው ቤት እየመጡ ወደ እኛ ሲመጡ ያው መሳሪያ አንጡ፣ አባታችን አንጡ እያሉ እሱ በዛ በአጥር ገድሎ አመለጠ። ከዛም ቤት ገብተ ሲወጡ ከኋላ የተደበቁ ነበሩ። ከዛን ይዘውት መጡ እየጎተቱ ገለውታል። ማለት ተገደሉት።
ይህ የ10ኛ ክፍል ተማሪ አባቱ አቶ መርድ ከተገደሉ በኋላ እሱም አካል ላይ ጉዳት መድረሱን ገልጾልናል። በአሁኑ ሰዓትም በሕክምና ላይ ይገኛል። በተመሳሳይ ይህም ልጅ የአባቱን አገዳደልም ሆነ እሱ ላይ የደረሰበት አካል ጉዳት በአሰቃቂ ሁኔታ የተፈጸመ መሆኑን፣ በተጨማሪም ድርጊቱ ሲፈጸም በቦታው እንደነበር የገለጹ ነዋሪዎችና የአቶ ደረጀን አንድ ቤተሰብ አነጋግረናል። ለአቶ መርድ እህትና ወንድምም ቃለ ምልልስ አድርገናል።
ከባድ ነው። እንዴት ብዬ እንደምገልጸው ቃላቶች ሁሉ የሉኝም። አይደለም እንዴት ብዬ እንደማጥቅሩ ነው ትልቁ ነገር። እኔ እውነት ለመናገር ለሚዲያ ብቻ ሆነ ሁሌ ሰው ልጅ ያልቃል፣ ሁሌ ይሞታል፣ ሁሌ ያልቃል። በየቦታው ምንም እንጨለት ጊዜ የለም። ምንም ሜንት በቃ እንደ ዶሮ ነፍስ ነው እየታያለ እና ምንድን ነው የኛ መጨረሻ? አማራነት አጠት ነው። አማራነት ፈልገን የወለድ ነው። እኔ ሁሌ በዚህ ማስተላለፍ ብቻ ዝዝለት ነው። ምንም ትርጉም የለውም። እና እንደ ፖሊስ አቅም ያለው ሰው ይህን ነገር ፍሪት ያስቆምልን። በቃ እኛ መኖር አልቻልንም። በቃ ይህን ነገር ብተውልን። በቃ ምንም እንትን የለም። አመሰግናለሁ። ወንድሜን አውሪ ስትል ወንድሜ
አሁን ያለ ሁኔታ ምንድን ነው? ይሄ ተራ የሰዎች ግጭት አይደለም። እኛ እንደምና ተራ የሰዎች ግጭት ሳይሆን በስነ ስርዓት ፈንድ የሆነ ኦርኬስትሬት የሆነ በስነ ስርዓት ሰዎች ተዘጋጅቶ ገንዘብ ተመጥቶላቸው አረምድ ሆነ የተለያዩ ግሩፕ አርም አለ። መጀመሪያ በዱላ የዱላ ግሩፕ አለ፣ የገበሬ ግሩፕ አለ፣ የክላሽ እና የቦምብ ግሩፕ አለ። በዚህ መልክ ተደራጅተው ቅድመ ሁኔታ ግቡ ተብሎ ከተማ ውስጥ ከዛ በኋላ ሲናሪዮ ተፈጥሮ በዛ ሲናሪዮ መሰረት ፕሪዘን ቀጥሉ ተብሎ የታዘዙበት ትእዛዝ የሚሰጥ ኮማንድ እንዳለው ህዝብ የሆነ ኔትወርክ እንዳለ በጣም ኤቪደንት ነው። ምክንያቱም መቀኞቹ ማከል የሆነ ሆቴል ሄደ የኦክሲጅን ሲሊንደር ድራፍት መስላቸው በገበሪያ ምናምን ሲመጡት ፈንግቶ አምስቱን ገሎ ሌሎችን አካፍራ ከወዝ ጋር ሄደው ነበር። የመጡበትን አድራሻ ሆስፒታል ተክረት ወስን ማለት በጣም ሰሩ ኪሎሜትር ነው የመጡት። ሶስት አካል ምናች ሊቀኛ ሞተ ተብሎ ስድስት ሳለ ረብሻ ከስማ ከሰማና ኪሎሜትር ከአምሳ ኪሎሜትር መጥቶ በዛ አይነት ተደራጅቶ አርም ሆኑ ጥቃት በሰዎች የተደራጀ ጥቃት ለማድረግ ከባድ። ስለዚህ እኛ እንደምናሰበው ሳይሆን ትጉ የሆነ አናገር ገቨርንመንት አለ፣ አናገር ኔትወርክ አለ። በጣም ከባድ ነው። እንደምናስበው አይደለም። ያደረሱ ዳምስ ቀላል አይደለም። ንብረት ቶታል ውድመት ነው። እና ከተማ ውስጥ ያለ በዘር በአማራነት አንድ ተረፈ ነገር የለም። መኪና፣ መኖሪያ ቤት፣ ሆቴል፣ ሪሶርስ ልጅ በሙሉና ምግቦች ፔድ ሆኑ ይመስለኛል። እና ማርከት እንኳን አልቻለም። ሳለቅስ እንኳን ዜሮጥ እየመጠ ያቋርጣ ምስለቅስ ኢንሁማን የሆነ ሰፊማን የሆነ ሲናሪ ያለበት ገቨርንመንት አንድ የሚያድገት ደረጃ ግን
በተጠቀሰው ቀን አቶ መርድ ባሰቃቂ ሁኔታ መገደላቸውን እና የቀብር ስነ ስርዓታቸውም እዚያው ዴራ ከተማ መፈጸሙን ገልጸውልናል። በተመሳሳይ በዚህ ከተማ ንብረታቸው ወደመባቸው ሰዎች አስተያየት ሰጥተዋል። አንድ ባለ ንብረት የደረሰባቸውን እንዲያስረዳሉ።
ካሳዬ ያዱ አዱኒዳ ጂማ አባራለሁ። እኔ እንጨት እና ሰንደቅ ያዘ ነበረኝ። እኔ ከገጠር ነው እንትን የወጣሁት። አርሶ አደር ገበሬ ነበርኩ። ደግሞ ሌላ አርሶ አደርነት ነው ወደ ከተማ የመጣሁት። እንጨት ቤቱት አሁን መጥተው በጋዝ ምናምን ይዘው ሊያቃጥሉት መጡ። እኛ የምንፈልገው ናፍቃኛ ነው አሉ። መጥተው ባለቤቴ ወጣ ናፍቃኛ አይደለም የሚባል ኦሮሞ ነው። ኦሮሞ እስከሆነ እንደምን ታቃጥላላችሁ ነው። እኔ እናቴን አባቴን ኦሮሞ ናቸው። አንድ አማርኛ ሁለቱም አንድ አማርኛ መናገር አይችሉም። እኔ ግን ኦሮሞ ነኝ።
ነዋሪዎቹ የሚናገሩት ነገር ውስብስብ ነው። አንዳንዶቹ በብሔራችን ምክንያት ተጠቃን ሲሉ፣ አንዳንዶቹ ደግሞ ብሔራቸው ኦሮሞ መሆኑን ይናገራሉ። የሃይማኖት ጉዳይ የሚያነሱም አሉ። በአጠቃላይ ያነጋገርናቸው ሰዎች የሚሉት በተቀናጀ ሁኔታ የስም ዝርዝር የያዙ ሰዎች ጥቃት እንደፈጸሙባቸው ነው። እኚህ ግለሰብም ከለበሱት ልብስ ውጭ ምንም የተረፋቸው ነገር እንደሌለ ይናገራሉ።
ከሰማና ቤቶች በላይ ተቃጥለዋል። አርሲ ዴራ ነው ከተማው። የጭሳ ወረዳ ነው የሚባለው። ድድታ ወረዳ ነው የሚባለው።
እርስዎ ቤተሰብ ላይ የደረሰ ነገር አለ?
እኔ ቤት ሌላ ቤት ተቃጠለብኝ። እንደገና የስራ ቦታ ተዘረፈብኝ። በመስኮት ነው ዘልዬ የወጣሁት።
ስንት ልጆች አሉት?
8 ልጆች ናቸው። ሌሎቹ አዳማ ነበር። እነሱ አዳማ ናቸው። ከኔ ጋር ያለው አባቴም ከኔ ጋር ነበረ። ሶስት ልጆች ናቸው። አንዛ ያለ ነው። በዛን ጊዜ ክስተቱ በሚከሰትበት ጊዜ ሶስት ልጆች አባቴ ጋር አራት እኔ ባለቤቴና እኔ ስድስት ነን። በዛን ጊዜ ያለ ነው ቤቱ።
እናንተ አመለጣችሁ
እና እዛ ጎረቤት ላይ አበበች ፈለቀ የምትባል ሴትዮ አለች። ባለ ሆቴል ናት። መንጦራ ቤቷም ተቃጠለ፣ ሆቴል ቤት ተቃጠለ፣ ወፍጮ ቤት አለ ተቃጠለ፣ መኪና ላት ተቃጠለ። የእሷ ቤት ደግሞ እኔ ፊት ለፊት ሆቴል ነበረ። ሆቴሏ ሲያቃጥሏት አባቴና ሶስቱ ልጆቼን አውጥቼ እኔ ከባለቤቴ ጋር በቃ አንድ ነገር እስከሚመጣ ብለን በር ተዘጋግተን በሩን ቆላልፈን የውስጡንም ሳሎኑንም ቆላልፈን ቁጭ እያለ በሩን መደብደብ ጀመሩ። ከዛ በኋላ በሩን ሲደበድቡ እኔ ባለቤቴ መስኮት ከፍተችና በዚጋ ቁጣ አምጣ አለችኝ። የሆነ መስታወት አሳብራ በመስኮት አወጣችኝ። እሷንም እኔ ገንዘብ ራሱ ምንም ሳሌ ብዙ ትወጣለ ስትለኝ አንቺን ገንዘብ ምንም ይቅርብንም ብዬ እሷንም በዛ በመስኮት ትቤ አውጥቼ ወደ ውጭ ይወጣል። ሰዎችን በዛ ተረፈ። አንድ ብር ይዝታ ነውዳ ቤቴ መኖሪያ ቤቴ እንዳለ ያቃጠሉት።
የኚህ ግለሰብ ባለቤት የደረሰባቸውን ካስረዱም በኋላ በመጨረሻ ያተረፏቸው ግን ጎረቤቶች እንደሆኑ አልሸሸጉም።
አብረን በላን፣ አብረን የወጣን ጎረቤት ናቸው። እነሱ ስለማይነሳቸው እኛን ደግሞ አብረን በልተናት፣ አብረን ጠጥተናል። ቀበር እንዲ ከበር ነው በቃ ነፍሳችን አዳነ። አብረን ነው የምንበላው ሁሉ ነገር፣ አመቶች ሲመጣ ሁሉ ነገር አብረን ነው በቃ። እኛን ያዳነን ጎረቤት ነው፣ ጎረቤት ነው። አንዱ ምሳም ጎረቤት እሱን አጥቶ ሲያወጡ በቃ አብራችሁ ብዬ አብራችሁ ትገኛላችሁ አብረን እንሞታለን ብሎ አስገባኝ ቤቱ። እንደዛ ህይወቴን አከተፍ።
የአርሲ ዞን ዋና አስተዳዳሪ አቶ ጀማል አልዩ እርሳቸው በሚመሩት ዞን ስር 25 ወረዳዎችና 3 ከተሞች እንዳሉ ገልጸው የከፋ ችግር የደረሰው በ6 ወረዳዎች መሆኑን ይናገራሉ። ከነዚህ መካከልም ደደታ ወረዳ፣ ዴራ ከተማ፣ ዝዋይ ዱግዳ፣ ጥዩ፣ መልካና ጀዱ ናቸው ብለዋል። አቶ ጀማል ወጣቱ ድምጻዊ ሀጫሉ ሁንዴሳ ምሽት መገደሉ ከተሰማ በኋላ ከሌሊቱ 6 ሰዓት ጀምሮ ወጣቶች ለተቃውሞ መውጣት መጀመራቸውን ከተለያዩ ወረዳዎች የተሰባሰቡ መረጃዎች እንዳረጋገጡላቸው ገልጸዋል።
ወረዳዎች ጋር በተደዋወል ነው መሰረት ከምሽቱ 6:00-7:00 ጀምሮ ልጆች ወደ መንገድ ወጥቶ ድምጽ ሲያሰሙ እንደነበረ አንዳንድ ጥቆማዎች ነበሩ።
ከዚያም የወጣው የህብረተሰብ ክፍል በሰላም ሀዘኑንና ተቃውሞውን ገልጾ ይመለሳል የሚል እምነት እንደነበረም ጠቁመዋል።
ህዝቡ በሰላማዊ መንገድ ሀዘኑን ገልጦ ይመለሳል ብለን ነበረ። ስፔሻል ነው በምንም መልኩ የማይደገፍ ስራ ነው። እኛም አዝነናል በተፈጠረው ነገር። ሰው ወጥቶ ቢፈልግ መንግስት በሰላማዊ መንገድ መቃወም ይችላል፣ ቢፈልግ ሀዘኑን መግለጽ ይችላል፣ ቢፈልግ የፈልገውን በሰላማዊ መንገድ መሆን ይችላል። ይሄ ሁሉንም ህብረተሰብ ይወክላል ማለት ባንችልም አንዳንድ ለሰላም ሀይሎች ያደረጉት ነገር እኛ አሳዝኖናል። ህዝቡም እያውገዘን ያለውና በፍጹም የሰው መጥራት አልነበረበትም። በፍጹም ንብረት መውደም አልነበረበትም።
መረጃ በተጠናቀረ ቁጥሩ እንደሚጨምርም ገልጸው ዛሬ በኢትዮጵያ ከሰዓት በኋላ ከቀኑ 8 ሰዓት ባነጋገርናቸው ወቅት ከስድስት ወረዳዎች 34 ሰዎች መገደላቸውን አረጋግጠዋል።
ወደ 34 ሰው ስድስት ኃይል አንድ ታጣቂ ሞቷል፣ ሁለት ታጣቂ ቆስሏል። ከፖሊስ አንድ ፖሊስ ሞቷል፣ ሶስት ፖሊስ ቆስሏል።
ነዋሪዎቹ ደጋግሞ የሚያነሱት በአካባቢው የሚገኙ የጸጥታ ኃይላት ቢደርሱ ኖሮ የተወሰነ ህይወትና ንብረት ማዳን ይቻል ነበረ ነው። አቶ ጀማል ግን ድርጊቱ ከጸጥታ ኃይል አቅም በላይ ነበር ይላሉ።
ከፖሊስ አቅም በላይ ነበረ ጉዳዩ። ባይዘይ የተሰበሰበበት ወረዳ ነው፣ ሚሊሻም የሞተበት ወረዳ ነው። ለዛ ነው ከፖሊስ አቅም በላይ ስለነበረ ነው።
ሌላው የአካባቢው ህብረተሰብ ጥረት ሲያደርግ እንደነበርም ጥቆማ ሰጥተዋል።
ህብረተሰቡማ በጣም ይሄ ጉዳይ እንዳይፈጸም በጣም ያስተባብር ነበር፣ ክዘምን ነበር። እዛ ያሉ ወጣቶችን ይሄ ጉዳይ እኛን አይወክለን ስሉ ነበር። ነገሮች ከአቅም በላይ ነው የሆኑት፣ ምንም ማድረግ አልተቻለም።
አቶ ጀማል ከጥቃት የተረፉት በየቤተሰቦቻቸው ቤት ተጠልለው ይገኛሉ ብለዋል።
እዛ አካባቢ ቤተዘመድ ጋር ተጠልለው ነው ያሉት። አሁን የተቃጠሉ ቤቶችን ለመስራት እንቅስቃሴ ተጀምሯል። ህብረተሰቡ ውስጥ ኮሚቴ ተቋቁሟል። የመንግስት አካላትና መዘጋጃ ጨምሮ በአጭር ጊዜ ውስጥ ወደ ቤታቸው ይመለሳሉ። በዛ ወቅት እየተንቀሳቀስ ያለን
ካነጋገርናቸው ቤተሰቦች መካከል የሚገልጹልን ጥቃቱን ሲያደርሱ የነበሩ ሰዎች ዝርዝር ይዘው የአንድ ብሔር ተወላጆች ላይ ባነጣጠረ ሁኔታ እንደነበረ ነው። አቶ ጀማል በበኩላቸው የሟቾች ታሪክ ደግሞ ይህንን አያሳይም ይላሉ።
ኦሮሞ ሞቷል፣ ጉራጌ ሞቷል፣ ከምባታ ሞቷል፣ ትግሬ ሞቷል፣ አማራ ሞቷል። ይህን እንዴት አድርገው ነው ወደ ዘርግቼ ኮንክሉድ ማድረግ የሚቻለው? እኛ አሁን እኔ ማጎ ዝባይዱዳ ውስጥ የሞቱ ሰዎች በማለው አማራ አይደሉም። ሙኔሳ ውስጥ የሞቱ ሰዎች አማራ አይደሉም፣ ኦሮሞዎች ናቸው። ዝባይዱዳ የሞተው ጉራጌ ሞቷል፣ ትግሬ ሞቷል። ጥቃት የደረሰባቸው ሌሎች ብሔር ብሔረሰቦችም አሉ። ስለዚህ አንድ ብሔር ነው ብሎ መውሰድ ወይም መገመት ከባድ ነገር ነው የሚሆነው። ይሄ ሆነ ብሎ ወደ አንድ ጫፍ ለመውሰድ የምትደረግ እንትን ነው እና እንደዛ ቢሆን ኖሮ አማራ ብቻ ወይም ከተፈለገ ኦሮሞ ብቻ ተመርጦ ይሞት ነበር እና እንደሱ አይደለም። አማራ ከኦሮሞ ተዋልደዋል። አብሮ ስንት ህይወት እያሳለፉ ያሉ ናቸው። በዛ መልክ ማጠቃለል በጣም ከባድ ነው የሚሆነው እና እንዳልኩሽ ኦሮሞ ሞቷል፣ አማራ ሞቷል። ትግሬ አሁን ብዙ ተወልዶ ብዙ ያደገ ሁለት ሴት ልጆቹን ለኦሮሞ የዳረ የቀበሌ ሊቀመንበር የነበረ ሞቷል።
አቶ ጀማል አብዛኛዎቹን ቦታዎች ተዘዋውረው ማየታቸውን ገልጸው ለየትኛውም የፖለቲካ ፍላጎት ቢሆን እንዲህ አይነት ድርጊት መፈጸም አሳዛኝ መሆኑን ተናግረዋል። ምክርም ለግሰዋል።
እንደ አስተዳዳሪ ሆነ እንደ አንድ ኢትዮጵያዊ ፍጹም መፈቀድ የነበረበት ነው። ይህ ህብረተሰብ አብሮ የኖረ አብሮ ስንት ማህበራዊ መስተጋብር የነበረ የተዋለደ የተጋባ ስንት ማህበራዊ ህይወት የተካፈለ ህዝብ ነው። ሁሉም ሀገሬ ብሎ የምኖርበት መከባበር የነበረበት እና ይሄ ጉዳይ በፍጹም መፈጸም ያልነበረበት ነው። አሳዛኝ ነው፣ አሳፋሪ ነው። ይሄ ማንኛውንም የፖለቲካ የሚወክል አይመስለኝም። አላማ ቢስ ሰዎች ናቸው ይህን ያደረጉት፣ ንብረትና ህይወት። እነዚህ ንጹሃን ሰዎች ናቸው፣ ከፖለቲካ ምንም ጉዳይ የሌላቸው። ሰው ፖለቲካውንም ከሆነ በሰላማዊ መንገድ መስታገል ያለበት እንጂ ወደ ሰው ንብረትና ህይወት መሮጥ አልነበረበትም። ይሄ በፍጹም ሊወገዝ የሚገባ ባህላችንን የማይገልጽ ህዝባችን ከዚህ በፊት ታሪኩም ይሄን አይገልጽም። የኦሮሞ ህዝብ አካፊ ነው፣ አብሮ ያለውን ተካፍሎ የሚኖር ነው። ስለዚህ ህብረተሰቡ ይሄ ጉዳይ እኔ ላይ ኮለኝም ብሎ እንዳወከዘ ሁሉ እንዳይደገም በአግባቡ አካባቢ መጠበቅ አለበት። ተፈጠሮንም ያው ማውገዝ እንደጀመሮ በአግባቡ ማውገዝ አለበት የሚል መልእክት አለ።
የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት አቶ ንጉሱ ጥላሁንን ጥቃቱ የደረሰባቸውን አካባቢዎች በዝርዝር ጠቅሰን ለመሆኑ መንግስት እነዚህን ያውቃቸዋል ወይ ስንል ጠይቀናቸው ነበር።
እንደዚህ አይነት ነውጥ እና ብጥብጥ ዋነኛ መነሻው ለውጡን በመቀልበስ ይሄ ለውጥ ቅባቸውን ነክቶባቸው ወደ ጎን የገፋቸው ይህንን ሀገር የማተራመስ የመበጥበጥ ኢትዮጵያን በሂደቱ ደግሞ ደካማ እና ማንም እጇን የሚጠመዝዛት አገር የማድረግ ተልእኮ ያነገቡ የሌሎች ወገኖች ፈረሶች የሚፈጽሙት ነው። መፈጸሚያ መንገዱ ደግሞ በብሔር በሃይማኖት ህዝቦችን ማጣላት እና ማጠጣበት ነው። በዚህ ሂደት ቅድም በተከሳቸው ቦታዎች ዜጎች በሃይማኖትም በብሔርም በሌላ ማንነትም ተመስርተው ህይወታቸው አልፏል፣ ሀብትና ንብረታቸው ወድሟል፣ አሁንም ለስቃይ እንዲዳረጉ እንዲፈናቀሉ ተደርገዋል። ይህንን በየደረጃው ከታች እስከ ላይ ያለውን መዋቅር ለማንቀሳቀስ እየሰራ ነው፣ እያንቀሳቀሰ ነው። ይሄ ባለሆነበት ሁኔታ ደግሞ ፌዴራል ፖሊስ፣ የመከላከያ ኃይላችን፣ የክልል የጸጥታ መዋቅር እና አመራሩ እየተረባረበ ይህንን ችግር መጀመሪያ ዜጎችን የመታደግ ከስቃይ የማዳን ህይወታቸውን እና ንብረታቸውን የመታደግ እንቅስቃሴ ውስጥ እንዲገባ አቅጣጫ ተቀምጦ መከላከያ ሰራዊታችንም ዘርፈ ብዙ እንቅስቃሴ አድርጓል። ይሄ ሆትስፖት በሆኑ የከፋ ችግር ባጋጠማቸው ወይም ስጋት ባላቸው አካባቢዎች እንቅስቃሴ ተደርጎ ለመቆጣጠር ከሞላ ጎደል እነዚህም አካባቢዎች በቁጥጥር ስር ለማዋል እና ለማረጋጋት የአካባቢውን ህብረተሰብ ደርሶ በማስተባበርም ለማረጋጋት ጥረት ተደርጎ ፍሬያማ ስራ የተሰራ መሆኑን ሪፖርቶች አሉ። ይሁን እንጂ ይህ ጉዳይ በሌሎች ወገኖች ዘንድ እክድ ወጥቶለት ዋነኛው ጉዳይ ብሔርን በብሔር ላይ አነሳስ ወገን በወገኑ ላይ ዘምቶ ጥቃት እንዲያደርስ እና እርስ በርስ የመበጣበጥና የመበቃቀል መንፈስ አድጎ መጠፋፋት እውን እንዲሆን በተሰራባቸው እና እነዚህ ፍሬ ባፈራባቸው አካባቢዎች ዜጎቻችን ወገኖቻችን ተጎድተዋል በሚያሳዝን ሁኔታ ማለት ነው። ይሄንን ለመቆጣጠር ደግሞ የአካባቢው ህብረተሰብ፣ የአካባቢው አመራር፣ የሀገር ሽማግሌዎች፣ የሃይማኖት አባቶች በቆየው ባህላቸው ርብርብ አድርገው ይቆጣጠሩ። ይሁን እንጂ መንግስትና ህብረተሰቡ እነዚህን ክስተቶች እየተረባረቡ ለመሙላት ጥረት እያደረጉ ነው። አሁን ባለው ደረጃ እዚህም እዛም የሚታዩ ነገሮች ቢኖሩም የከፋ እጅግ አሰቃቂና ዘግናኝ አገርንም ህዝብንም ከጥፋት ሊጥል ይችል የነበረ ትልቅ አደጋ መመከትና ማስተካከል ተችሏል። አሁንም የጎደሉና እዚህም እዛም የሚታዩ ክስተቶች ሊኖሩ እንደሚችሉ ይገመታል፣ ሪፖርቶችም እንደዚህ ያሳያሉ። ስለዚህ በየለቱ እየተገመገመ አቅጣጫ እየተሰጠ ስምሪት እየተሰጠ ሀገር የማረጋጋት እና የመታደግ ስራ በመንግስት በኩል ከታች እስከ ላይ ባለው መዋቅር እንቅስቃሴ እየተደረገበት እየተሰራ ነው።
የኦሮሚያ ክልል የኮሚኒኬሽን ጉዳዮች ኃላፊ አቶ ጌታቸው ባልቻ ድርጊቱ የተፈጸመው በሁለት ብሔሮች መካከል የተካረረ ጸብና ግጭት በመቀስቀስ ኢትዮጵያን ለማፍረስ አላማቸው ባደረጉ አካላት ነው ሲሉ ተናግረዋል። ከግጭቱ ጀርባም ሌሎች ቡድኖች እንዳሉ ጥቆማ ሰጥተዋል። መንግስት ይህንን በአስቸኳይ በመረዳት የፌዴራል ፖሊስና የመከላከያ ሰራዊት አባላቱን ከክልል የጸጥታ ጥበቃ አባላት ጋር በማዋቀር የመከላከል ስራ በመስራቱ እንጂ ከዚህ የባሰ ጥቃት ሊደርስ ይችል እንደነበር ጠቁመዋል። የኦሮሚያ ክልል ምክትል ፖሊስ ኮሚሽነር ግርማ ገላን እስካሁን የ145 ሰላማዊ ዜጎችና የ11 የጸጥታ ኃይሎች ህይወት በድምሩ የ156 ዜጎች ህይወት ማለፉን አረጋግጠዋል። የአዲስ አበባ ፖሊስ ኮሚሽን ኮሚሽነር ጌቱ አርጋው ደግሞ በአዲስ አበባ የ2 የጸጥታ ኃይሎችና የ8 ሲቪሎች በድምሩ የ10 ሰዎች ህይወት ማለፉን አረጋግጠዋል። በአጠቃላይ ከመንግስት የተገኘው መረጃ 166 ሰዎች በቦምብ በጥይት በድንጋይና በመሳሰሉት ህይወታቸው ማለፉን ይጠቁማል። በተጨማሪም በዚህ ድርጊት በቀጥታም በተዘዋዋሪም ተሳታፊ ናቸው የተባሉ ወደ 2000 የሚጠጉ ሰዎች በቁጥጥር ስር መዋላቸውንና የምርመራ መዝገብ እንደተከፈተባቸው መንግስት አያይዞ ገልጿል። አድማጮች፣ በዚህ ጉዳይ ላይ ተጨማሪ ዘገባ ይዘን በነገው ምሽት እንመለሳለን። ለአሜሪካ ድምጽ ዮን ግርማ ከሲልቨር ስፕሪንግ ሜሪላንድ።